የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ22 እና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
ሀገር በብጥብጥ ስትታመስና በውጥረት ስትዋጥ መሆኑን የሃይማኖት አባቶች ሚና ምንድነው?
ቀደም ያለ ቀጠሮ የተያዘበት ጊዜው አሁንም አጥብቆ የሚጠይቀው ውይይት ነው።
እንደ አንድ በህይወታችን ውስጥ ያስደስተን ነገር ስናስብና ስንናገር ያ ደስታ እንደገና በህይወታችን ውስጥ ይረጫል። አይሄ ጥያቄ ሲጠይቅ ሰዎች መጀመሪያ ይደነግጣሉ። ሲመረምሩና ሲፈልጉ ፊታቸው ላይ ሆነ ደስታ እና ያቺን የደስታ ነጥብ ለመፍጠር ነው አላማው። እና እኔም ደግሞ ከሰዎች ጋር አንዱ በጣም ደስተኛ ሆንኩበት ምክንያት ቀኑ ሙሉ ሰዎችን ሳገኝ ይሄን ጥያቄ ስለምጠይቅ የነሱን መስማትም ሆነ የራሴንም ማካፈል በውስጥ ያለውን ደስታ ያባዛዋል።
Become what you say.
በግርድፉ ወደ አማርኛ ሲመለስም እንደ ቃልህ ትሆን ዘንድ የመጽሐፉ ርዕስ ነው። ዶክተር ጌብ አምዳ ደራሲው እንግዳችን።
ብዙ ሰው ሲያየድለን እና ሲወድድለን ዝም ማለት ጥሩ አይደለም እና ደውዬ ያስፈቀድኳቸው በሶስታችን ስም ሆኜ ምስጋናችንን ባቆም ፌስቡክ ላይ ምን ይመስላችኋል? ጥሩ ሀሳብ ነው ስላሉ አቆምኩት።
ቻርለስ ሳትም ተመልሷል።
ከኪነ ጥበብ ባለሙያዋ ማርታ ቅጠላ ጋር ማሚቴና ከብዬ የተሰኘውንና በቀልዳ ቀልድ ለዛ የቀለመ አንድ ቀደም ያለ የባህል ዜማ ይዘው ያጫውቱናል። ሌሎች በርከት ያሉ ክንብሮችም ይዘናል።
አድማጮች እንደምን ሰነበታችሁ? እንደምን ከረማችሁ?
ከዛሬ እሁድ መጋቢት 2 2010 ዓ.ም ዝግጅታችን ጋር
አዲሱ አበበና
አላ ከበደን
ንጉሱ ታምሬ ለአንድ ሰዓቱ ያየር በረራ ዝግጅታችንን ሊያጠናብር ከስፍራው ተሰይሟል።
እሁድ ከሆነ ለቱ
ራዲዮ መጽሔት ነው ሰዓቱ።
አንዱም ቢዘል በሳምንቱ
ሰዓቱ ዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር በትናንትናው ዕለት የመከላከያ ሰራዊት አባላት በፈጸሙት ጥቃት 10 ሰዎች ተገድለው 11 ሰዎች መቁሰላቸውን ነዋሪዎች፣ የከተማው አስተዳደርና ኮማንድ ፖስቱ አረጋግጠዋል። መለስካቸውን ማምሻውን አግኝቸው ነበር ስለ ኮማንድ ፖስቱ መግለጫ።
አዎ፣ ይሄ መግለጫ ቀንም አሁንም ከመሸ በኋላ ተሰጥቷል። መግለጫውን የሰጠው የአስቸኳይ ጊዜ አዋጅ ኮማንድ ፖስት ነው። ኮማንድ ፖስቱ በሰጠው መግለጫ መሰረት ሞያሌ ላይ ትላንትና በተፈጠረ ግጭት ያው 9 ሰዎች እንደሞቱና 12 ሰዎች እንደቆሰሉ ተነግሯል። ይሄ አደጋ የደረሰበት ምክንያት ኮማንድ ፖስቱ ሲያብራራ የኦነግ ታጣቂዎች ሰሞኑን የተፈጠረውን ሁኔታ መሰረት በማድረግ ወይም ይህን ለመጠቀም በ3 የሀገሪቱ አቅጣጫዎች በምዕራብ፣ በደቡብ እና በምስራቅ ለመግባት ሞክረዋል የሚል መረጃ ነበረ። ይህን መረጃ ግን የተሳሳተ መረጃ ተገልጾ በተሳሳተ መረጃ ላይ የተወሰደ እርምጃ እንደሆነ ገልጿል። እና በዚህ ምክንያት 5 የአንድ ሻለቃ ጦር ነበር የገባው። የዚህ ሻለቃ ጦር አዛዥን ጨምሮ 5 ሰዎች በወቅቱ በመመሪያው መሰረት ነው የሚሉት ኮማንድ ፖስቱ ተወካይ፣ ትጥቅ እንዲያወርዱ ተደርጎ አሁን በምርመራ እንዳሉ እና ወደፊትም ምናልባት የወታደራዊ ፍርድ ቤት ሊቀርቡ እንደሚችሉ ጠቁመዋል።
እነዚህ ሰዎች በራሳቸው ጊዜ በራሳቸው ፍላጎት ነው እንደወሰዱት ያንን እርምጃ? የተሳሳተ መረጃ ደርሶ ነው በአንድ በኩል ይባላል፣ በሌላ በኩል ደግሞ እነዚህ እዛ ቦታ ላይ ተሰልፈው የነበሩ ሰዎች ትጥቅ እንዲፈቱ ተደርጓል ተብሏል። እና በራሳቸው ውሳኔ ነው እንደዚህ አይነት እርምጃ የወሰዱት ሰላማዊ ሰዎች ላይ?
እንግዲህ የኮማንድ ፖስት ተወካይ እንዳሉት ከሆነ መረጃው አለ። መረጃው ግን የተሳሳተ ነው ሲባል እንቅስቃሴ የለም ማለት እንዳልሆነ ጠቁመዋል። በደረሰው መረጃ መሰረት እንግዲህ የሆነ እንቅስቃሴ እንዳለ እንትን ይናገራሉ። ግን የተወሰደው እርምጃ በወታደራዊ አመራር ወይንም አካሄድ ወይንም ሰራዊቱ ባለው የእርምጃ ወሳሰድ መሰረት የተካሄደ አይደለም። አንድ መረጃው አልተጣራም። ሆኖም እንኳ ቢሆን እንደዚህ ያለ ነገር አጋጥሞ እንኳ ቢሆን በመጀመሪያ ደረጃ መወሰድ የነበረባቸው እርምጃዎች ነበሩ እና ይህን የተሳሳተ እርምጃ የወሰዱት አንድም በጣም አዝቆ ለከተሉት የሚገባውን መመሪያ አለም ከተላቸው ይመስላል ስለነገ እንዳገላለጻቸው። ሌላው ደግሞ ያው የተሳሳተ መረጃም እንዳለ ነው የጠቆሙት።
የተቃውሞም ይሁን የሐዘን ድምጾች አሉ የሚሰሙ እዛ አካባቢ።
እንግዲህ ከሌላ መረጃ እንዳገኘሁት ከሆነ ያለ ጥርጥር በጣም ብዙ ቅሬታ እንዳለ ነው እንግዲህ የሰማ ነው። ትክክለኛ ያልሆነ እርምጃ መወሰዱን በዚህ በኩል ደግሞ የታየ ነገር ነው እና አለ። እንደውም አንዳንድ ሰዎች እንደሚሉት የሞቱት ሰዎች ቁጥር ወደ 13 ያደርሱታል፣ የተጎዱትንም ወደ 20 ያደርሱታል። የመንግስት መረጃ ግን የሚለው ይህንን ነው።
አመሰግናለሁኝ መለስካቸው። ተጨማሪ እና ዘርዘር ያለ ዘገባ ከዜናው ቀጥሎ ይቀርባል። የኢህአደግ ስራ አስፈጻሚ ኮሚቴ ዛሬ ስብሰባውን ጀምሯል። ጠቅላይ ሚኒስትር የሚሆነው የግንባሩ መሪ ማን እንደሚሆን መግባባት ላይ ይደረሳል፣ መንገድ ይጠርጋል ተብሏል። ይህ ስብሰባ ከሰሞኑ ተጨማሪ ዘገባዎች ይኖሩናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የኬንያ ጉብኝታቸውን ዛሬ እንደገና ጀምረዋል። ጤንነት አልተሰማኝም በሚል አቋርጠው ነበር። የቻይና ኮሚኒስት ፓርቲ የሀገሪቱን ፕሬዚደንታዊ የስልጣን ዘመን ገደብ አነሳ። በመሆኑም ያሁኑ ፕሬዚደንት ሺ ጂንፒንግ ላልተወሰነ ጊዜ ሀገሪቱን እየመሩ ሊቆዩ ይችላሉ። ክቡራትና ክቡራን አድማጮች እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ቀሪው የዝግጅታችን ክፍል እናምራ። የተከበራችሁ አድማጮች አሁን ቀደም ሲል ወዳሰማናችሁ የሞያሌ ዜና ዝርዝር እንውሰዳችሁ። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር በትናንትናው ዕለት የመከላከያ ሰራዊት አባላት በፈጸሙት ጥቃት 10 ሰዎች ተገድለው 11 ሰዎች መቁሰላቸውን ነዋሪዎች፣ የከተማው አስተዳደርና ኮማንድ ፖስቱ አረጋግጠዋል። የመከላከያ ሰራዊቱ አባላት ግድያውን የፈጸሙት የአንድ ሻለቃ ጦር አዛዥ የሚገኝበት 5 የሻለቃ ጦር አባላት ምድብ በያዙት የተሳሳተ መረጃ መሆኑን የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት አመልክቷል። ነዋሪዎችና የከተማው አስተዳደር የአንድ ሀገር መንግስት በራሱ ወታደር የራሱን ሀገር ሰላማዊ ዜጎች በጭካኔ ገድሏል ብለዋል። መቀመጫውን በውጭ ያደረገ አንድ የሰብአዊ መብቶች ተሟጋች ድርጅት ዳይሬክተር በዚህ ግድያ መጠየቅ ያለባቸው ድርጊቱን የፈጸሙት ብቻ ሳይሆኑ የኮማንድ ፖስቱ ኃላፊዎችና የሀገሪቱ የመከላከያ ኃላፊዎች በሙሉ ናቸው ሲሉ ለቪኦኤ ቃላቸውን ሰጥተዋል። ጽዮን ግርማ ዝርዝር አላት።
ያነጋገርናቸው የአካባቢው ነዋሪዎችና የሟች ቤተሰቦች ለአሜሪካ ድምጽ እንደተናገሩት ትላንት ከቀኑ 5 ሰዓት አካባቢ ሸዋብር በተባለው መንደር የታጠቁ የመከላከያ ሰራዊት አባላት በመንገዱ ላይ በነበሩ ሰዎች፣ በሱቆችና በምግብ ቤቶች ውስጥ በስራ ላይ በነበሩና ባገኙት ሰው ላይ ተኩስ ከፍተው ንጹሃን ዜጎችን መግደላቸውንና ማቁሰላቸውን ነው። ለመሆኑ ይህ ድርጊት በምን ሁኔታ ተጀመረ ስል የሞያሌ ከተማ ከንቲባን አቶ አስቻለው ዮሐንስን ጠይቄያቸው ነበር።
ችግሩ መነሻ ይሄ ነው የሚባል ምክንያት ባይኖርም አንድ ወጣት በሞተር እየሄደ እያለ መከላከያ ሰራዊት ወጣቱን አስቁሞ ከዛ በኋላ በጥይት መቱ እንደገደሉት እዛ ነው መነሻው። ከዛ ችግር የተነሳ ያው እዛ አካባቢ ያለው መንደር ሁሉ ላይ ነው ሲተኮስ የነበረው እና እስካሁን ባለው ተጨባጭ ሁኔታ እስከዛሬ ባለው 10 ሰው ሞቷል፣ 11 ሰው ቆስሏል። ከዛ ውስጥ 5ቱ ሪፌር ወደ ሐዋሳ ሄዷል።
ከሚነዳው ሞተር ሳይክል ላይ እንዲወርድ ተደርጎ የተገደለው ወጣት ጎሎ ዋቆ የሚባል ሲሆን በሰላማዊ እንቅስቃሴ ላይ እንደነበር ተናግረዋል። ከንቲባው አቶ አስቻለ ዮሐንስ ለምን እንዳስቆሙትም አላወቅንም ብለዋል።
ልጁ ኖርማል ያው አካባቢው ላይ ምንም አይነት የጸጥታ ችግርም አልነበረም። ህዝቡ በራሱ ሰላማዊ እንቅስቃሴ ላይ ያለ ነው ልጁን አስቁሞ ከዛው ከሞተር ያወረዱት። ልጁ ተመታ። ከዛ በኋላ ወደ መንደሩ እያዞሩ መተኮስ ተጀመረ። ያለ አካባቢው ያው አንደኛ መንገድ ላይ ነው፣ አስፋልት ላይ ነው። የመኖሪያ ቤቶች አሉ፣ የሻይ ቤቶች አሉ፣ ምግብ ቤቶች አሉ። ኖርማሊ ህዝቡ የራሱን እንቅስቃሴ የሚያደርግበት አካባቢ ነው እንጂ ለየት ያለ ቦታ አይደለም።
በሞያሌ ከተማ ነዋሪዎችና በትላንትናው ዕለት የተገደለ መምህር ጓደኞች ለአሜሪካ ድምጽ እንደተናገሩት የመዶ ሚጎ ትምህርት ቤት ዳይሬክተር የነበሩት የ34 ዓመቱ መምህር ተማም ነጌሶ ይባሉ ነበር። የአንድ ልጅ አባት ናቸው። ባለቤታቸው ወይዘሮ ኬሪያ አህመድ ደግሞ ነፍሰ ጡር ናት። የመምህሩ ህይወት እንዴት ሊያልፍ እንደቻለ ጓደኛቸው ለአሜሪካ ድምጽ አብራርተዋል።
ህይወቱ ያለፈበት ምክንያት እሱ ትላንትና ትምህርት ቤት ከወላጅ መምህራን ኮሚቴ ጋር ስብሰባ ነበረው። እነሱን ሰብስቦ ለምሳ ሲመለስ ወደ ስድስት ከምናምን አካባቢ ከትምህርት ቤት ሲወጣ በአስፋልት ነበር የሚገባው እና በአስፋልት ላይ እየሄደ እያለ ነው የተመታው።
ከትምህርት ቤት ወደ ቤት ነው? ከቤት ወደ ትምህርት ቤት?
ከትምህርት ቤቱ ወደ ቤት እየገባ ነው ያለው። ቀኑ ቅዳሜ ነው ቢሆንም ወላጅ መምህራን ኮሚቴ ስብሰባ ነበረው። እነሱ ተስቦ እየገባ ነው ለምሳ እየገባ ነበረ።
ወዲያው ነው ህይወቱ ያለፈው?
ወዲያው ነው። መጀመሪያ መስ በአንድ በተመስረ ሳፋ አካባቢ ነበረ ተነስቶ ሊሮጥ ሲታገል ሁለተኛ ደገሙት ዛውን ሞት የሰማ ነው። እንደዛ ነው። እኛ ስንደርስ ግን ህይወቱ አልፏል።
ሌላው የመምህር ተማም ነገሶ ጓደኛ ማምሻውን ስናነጋግራቸው አስክሬኑን ይዘው ወደ ትውልድ ከተማቸው አሰላ እየሄዱ እንደሆነ ነግረውናል።
ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀስም፣ እዛ ነው ያረፈው። እዛው ጓደኛ እንደው ከእሱ ጋር የነበረ እኔ ልጅ ነበረ። ሌሎቹ ሽሽቶ ለማምለጥ ሙከራ አረጉ። እነሱ አመለጡ። እንደጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጊዜ ነው የገደሉት። እንደ ጠላት ነው ህዝብ እንደዚህ የሚያደርጉ እንጂ በጣም ምግብሽ ነገር ይሄ ተማም ነገሶ የሚባል የማምር በጣም ጎበዝ ታታሪ የተማምር ነው። ይገርምሻል፣ 2008 ዓ.ም ላይ እንደ ኦሮሚያ ተሸላሚ ነበር። ይሄ ዳይሬክተር ጥሩ ስራ በማስራት የታወቀ እንደውም በኦሮሚያ ደረጃ ተሸልሟል። ኦቤን ውስጥ ገብተሽ እንደውም ማግኘት ትቻለሽ። መድሚገው ይባላል ትምህርት ቤት እሱ የሚሰራበት እና ተሸላሚ በጣም ጥሩ ተወዳጅ ህብረተሰብ ሁሉ የሚወደው ህዝብ አሁን ራሱ የቀበሌ ሰዎች ከኛ ጋር እየሄዱ ነው፣ አስክሬኑን እየሸኙ ነው። በጣም ይገርምሻል እና በጣም ተወዳጅ እና ተግባቢ ሶሻብል ሰው ነበረ።
የመምህሩ ጓደኛ አጠቃላይ በተፈጸመው ድርጊት ማዘኑን ይናገራል።
እውነቱን ለመናገር በተራራ እያሳደደ ህዝቡን የሚገል መንግስት የለም በዚህ ምድር ላይ እና ይገርምሻል እና ይሄ ጠላት ነው እያሳደረን ያለው እና መንግስት እንደው ማን አባክናን ብሎ ሰው ስለሌለ እግዚአብሔር እየጮህን ነው አሁን እኛ ምንም ክምችሎ ነገር የለም እና በጣም ያሳዝናል። እንደዚህ አይነት ታሪክ በህይወቴም አይቻላትም። ሰውን በተራራዛ እያሳደዱ ምግብ ቤት ውስጥ ሱቅ እያስከፈቱ የሚገሉበት ሀገር እንደው ሰምቼ አላውቅም። በጣም የሚያሳዝን ታሪክ ነው የገጠመን እና በጣም የምንወደው ጓደኛ ስናተናል እና ምንም ከዚህ በኋላ እኛም ያው የታፋንታችን ይሄ ነው ብለን እንጠብቃለን።
ሌሎች የከተማው ነዋሪዎች እንደሚሉት በትላንትና ዕለት ምንም አይነት ተኩስ ሊያስከፍት የሚችል ሁኔታ አልነበረም ነው። በአጠቃላይ ህይወታቸው ያለፈው 10 ሰዎችና የቆሰሉ 11 ሰዎች በመደበኛና ሰላማዊ እንቅስቃሴ ላይ የነበሩ ናቸው ብለውናል። ሌላው የከተማ ነዋሪ ስለ ሁኔታው ሲናገሩ በጅምላ የተደረገ ጭፍጨፋ ነው ይላሉ።
እዛ አካባቢ ቤተክርስቲያንም አለ፣ አቡነ አረጋዊ የሚባል ሱቆችም፣ ምግብ ቤቶችም፣ መኖሪያ ቤትም ሁሉም ነገር አለው። ምንም አይነት እህል ምናምን ነገር የለም። ሁሉም በሰላም ነው። ስራውም የሚሄደው ስራው ይሄዳል፣ ንግዱንም የሚሄደው ንግዱ ይሄዳል። ምንም አይነት ነገር የለም። ሰላማዊ የሆነ ነገር በቃ እነሱ ምን እንደፈጠሩ አናውቅም ነው። ቶክስ ተሰማ። የት ነው ስንል ሸዋ በር ነው አሉ። ማንም ሰው ወደ አስፋልቱ አንድም ሰው መውጣት አይችልም፣ ያገኘውን ሁሉ እየመቱ ነው አሉ። ስንሄድ በቃ የአገር ህዝብ ነው የሞተ የቆሰለ ቁጥር ስፍር የለውም። ሁለት ሰዎች ናቸው ትልልቅ ሰዎች የሚባሉት። እዛ ውጭ ወጣት ነው በቃ ወጣት ብቻ ብዙዎች ናቸው። በቃ እኔ ብሔር ብሔረሰብ ነው የሞተው ማለት ይቻላል። ወላይታ አለ፣ ስልጤ ልጆች አሉ፣ ወለጋ ልጆች ስራ መጥተው እዛ ሊሰሩ የመጡ ልጆች አሉ። ነዋሪዎቹ እነዛ ቦረናዎቹ ሁለት ሰዎች አሉ። የሆነ በቃ የሆነ ጭን በቀል የሆነ የመጠማመድ ነገር ነው የሚታየው። እንዴት እንዳይን እኛ እናቅም ያስፈራናል። በቃ እኛ እንዴት ሆነን መኖር እንደምንችል ራሱ ግራ ገብቶናል። እግዚአብሔር ይድረስልን ነው፣ ሌላ ምንም የምንለው ነገር የለም።
የሞያሌን ሁኔታ በተመለከተ የአሜሪካ ድምጽ የፌዴራል ባለስልጣናትና የኮማንድ ፖስቱን ኃላፊዎች ለማነጋገር የተለያዩ የስልክ ሙከራዎችን አድርገናል። ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሀገር ውስጥ ለሚገኙ የመንግስት መገናኛ ብዙሃን በሞያሌ በተሳሳተ መረጃ የ9 ሰዎች ህይወት ማለፉን ኮማንድ ፖስቱ ገልጿል። በ12 ሰዎች ላይ ደግሞ የመቁሰል አደጋ መድረሱን አስታውቋል። በሀገሪቱ የተፈጠረውን ሁከትና ግርግር እንደ ምቹ አጋጣሚ በመቁጠር ሁኔታውን ለማባባስ ለራሳቸው የጥፋት ሴራ ለማዋል በሞያሌ አካባቢ የኢትዮጵያን ድንበር ተሻግረው የገቡ የኦነግ ታጣቂዎችን ለመቆጣጠርና ለመደምሰስ አንድ የሻለቃ ጦር በስፍራው ላይ ለግዳጅ ተሰማርቶ እንደሚገኝ ገልጾ፣ ይሁን እንጂ የሻለቃዋ ጦር አዛዥ በሚገኝበት 5 የሻለቃዋ የሰራዊት አባላት የተሳሳተ መረጃ ይዘው ባደረጉት እንቅስቃሴ በአካባቢው ህብረተሰብ ላይ ጉዳት ደርሷል ብለዋል። የከተማው ከንቲባ አቶ አስቻለው ዮሐንስ በበኩላቸው በቦታው አንድም የኦነግ እንቅስቃሴ የለም ብለዋል።
ምንም ከኦነግ ጋር የሚገናኝ አንድም ነገር የለም። አንደኛ ህዝቡ የሚኖርበት ከተማ ነው እንጂ ጫካ አይደለም። ኦነግ ከተማ ውስጥ አድሮ የሚሄድበት አጋጣሚ የሚያውቀው ነገር የለም። በአካባቢው ያው ኦነግ አልፎ አልፎ ከኬንያ በአልፎ አልፎ እንቅስቃሴ እንደሚያደርግ ይታወቃል። ግን ትላንት የተፈጠረው ምንም ከኦነግ ጋር የሚገናኝ አንድም ነገር የለም።
ጉዳታቸው እንደው ምን ያህል ነው? በጥይት ነው ሁሉም የተመቱት?
በሁሉም በጥይት ነው የተመቱት። ምንም በሌላ የተነካ የለም። የሞቱትም የቆሰሉትም በጥይት ነው።
እድሜያቸው ምን ያህል ይሆናል?
20 ቤት 18 አመት 25 አመት እንደዚህ ናቸው።
እርሶ የከተማው ከንቲባ ኖትና እንደው የተጎዱ የህብረተሰብ ክፍሎች ወደናንተ አልመጡም? እንደው በአጠቃላይ ህብረተሰቡ ምን አላችሁ?
ያው ህዝቡ በጣም ብሶት ውስጥ ነው ያለው። ምክንያቱም ጸጥታ የሚያስከብር አካል ነው ይሄን ችግር እየፈጠረ ያለው። ስለዚህ ምን ዋስትና አለን የሚል ነው። እኛም አካባቢው ላይ ካሉት የመከላከያ አመራሮች ጋር በዚህ ጉዳይ ለመነጋገር በጣም ነው የተቸገርነው። ምክንያቱም ኮማንድ ፖስት በሚል ከነሱ ጋር ብዙም እንትን እያልን ያለን ነገር የለም። ወደ ላይ ከዞን እስከ ክልል ከዛም እስከ ፌዴራል አቤቱታ አቅርበናል እና የተወሰኑ እንግዶች አሁን መጥተው ወደ ውይይት እየገባን ነው በአሁን ሰዓት። ራሱ
እስካሁን ምን ያገኛችሁት መልስ አለ?
ገና ውይይት አሁን የተጀመረው ምንም የተባለ ነገር የለም። ያው አካባቢው የሀገር ሽማግሌዎች፣ ወጣቶች ያሉበት ቀይሮ ያለበት ውይይት እየተካሄደ ነው። የተቋጨ ነገር የለም እስካሁን እየተፈጠሩ ስላሉ ነገሮች ብዙ አቤቱታውን እያቀረበ ያለው።
እርስዎ ግን እንደው እንደ አንድ ከንቲባ በከተማው ስለተፈጠረው ሁኔታ ምን ይላሉ?
ያው የትም ሀገር ህግና ስርዓት አለ። በዛ መልኩ ነው ችግር የሚፈጥር አካል ካለን በህግ ነው መጠየቅ ያለበት እንጂ በራሱ ወታደር በራሱ ዜጋ በጭካኔ መልክ የሚደረገው ነገር ለምንገም መፍትሄ ሊሆን የሚችል ነገር አይደለም። ያለ ችግር ካለም በውይይት እና በህግ ነው መፈታት ያለበት። ትላንት የተፈጠረው ነገር በጣም አሳፋሪና አሳዛኝ ነገር ነው። እንደ ከተማ ከንቲባም ይሄ ነገር አይደለም በዜጋ በጠላት ላይም ይደረጋል የሚል እንትን የለኝም። ይሄ ቶታሊ መስተካከል ያለበት ነው ብዬ ነው የማምነው። ከዛም አልፎ አሁን በተፈጠረው ሁኔታ ህዝቡም በጣም ስጋት ስለገባ አሁን ወደ ኬንያም የተሻገረ ህብረተሰብ አካል አለ እና አስቸጋሪ ሁኔታ ነው። በእንደዚህ አይነት ደግሞ ችግሮችን መፍታት ይቻላል የሚል እምነት ላይ
ኮማንድ ፖስቱ በአሁኑ ወቅት የሻለቃዋን አዛዥ ጨምሮ 5ቱ የሰራዊቱ አባላት ትጥቃቸውን ፈተው በቁጥጥር ስር ውለው የማጣራት ስራ እየተካሄደባቸው እንደሆነ አስታውቋል። ለጠፋው የሰው ህይወትና ጉዳት ጥልቅ ሐዘን እንደተሰማውም ገልጿል። ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህንን የኮማንድ ፖስቱ መግለጫ አይቀበሉትም።
ሰዎች ከጨፈጨፉ በኋላ ይቅርታ አግባብነትም አይደለም። የኮማንድ ፖስቱም ይሁን መከላከያ ሰራዊቱ የተሰጠው ልቅ የሆነ ስልጣን ነጸብራቅ ነው። ይሄ አሁን በሞያሌ ላይ የተከሰተው እጅግ አሳዛኝ የሆነ ነገር። የሚያሳዝነውም ነገር መዝናኛ ቦታዎች ላይ ሁሉ የተቀመጡ የመንገድ ላይ የሚጓዙ ሰዎችን ጭምር ነው ጥቃት የፈጸሙት። እነዚህ ሰዎች እዛ ድርጊቱን የፈጸሙትን 5-4 ሰዎች ብቻ ሳይሆን ሙሉ በሙሉ የኮማንድ ፖስቱ ኃላፊዎች በሀገሪቷ ደረጃ ያሉ የመከላከያ ከፍተኛ ባለስልጣናት ናቸው ለዚህ ድርጊት ራሱ ተጠያቂ የሚሆኑት።
በትላንትናው ዕለት ከቀኑ 5 ሰዓት እስከ 7 ሰዓት ይህ ድርጊት ከተፈጸመ በኋላ የሶስት ቀበሌ ነዋሪዎች ሸሽተው ወደ ኬንያ ሞያሌ ድንበር መሻገራቸውን ከተሻገሩት መካከል አንድ ወጣት ነግሮናል። በአሁኑ ሰዓትም ቁጥራቸው የማይታወቅ ብዙ ሰዎች በኬንያ እንደሚገኙ ገልጾልናል።
ያው አጠቃላይ ማለት ያው በአንድ ቦታ ላይ ነበራችሁ አንድ ቦታ አካባቢ የሰፈሩት 2000 ይበልጣሉ እና በየቦታው ደግሞ በየሰው ቤቱ የገቡ ነፍስ ናቸው፣ ብዙ ናቸው።
ምን አይነት ቦታ ላይ ነው የተቀመጣችሁት? አሁን
የወን ትምህርት ቤት ነው አንድ ቦታ ያለን ነው። አንድ ኤሪያ ደግሞ የሰፈሩት የሰው ያጠረው አጠር ውስጥ ነው። ዝም ብሎ ታጥሮ ቤት አልተሰራበት እዛ ነው። አብዛኛው ደግሞ ያለው እዛ ቦታ ነው። ሰው አጥረው ግን ምንም ያልተሰራበት ቤት ይድንበት ማለት ነው። መቀይ መስቀልም መጥቶ አይቶናል። ከኬንያም ደግሞ አንዳንድ ህጻናቶች 5 ወተት ምናምን መስጠት ጀምረዋል። አሁን
አብዛኞቹ ሴቶችና ህጻናት መሆናቸውን ገልጾ መረጃውን በምስል አስደግፎም ልኮልናል። በኢትዮጵያ ለ6 ወራት የሚቆይ አስቸኳይ ጊዜ አዋጅ የካቲት 9/2010 ዓ.ም. ሲታወጅ መንግስት በሀገሪቱ የተፈጠረውን ችግር ለማረጋጋት እንደሆነ ይፋ ማድረጉ ይታወሳል። ከአዋጁ በኋላ በኦሮሚያ ክልል ግድያዎች መፈጸማቸውን መዘገባችን ይታወሳል። አዋጁን አዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማትና ሌሎች በርካቶች መቃወማቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን አመሰግናለሁኝ ለዘገባው። አሁን ወደ መደበኛው አዲሱና አሉላ ወደ አዘጋጁት ራዲዮ መጽሔት እንውሰዳችሁ።
እሁድ መጋቢት 2/2010 ዓ.ም.
የራዲዮ መጽሔት ነው ሰዓቱ።
አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ።
የሳምንቷን ምርጥ ግጥም ትቀድማለች።
ከቤታችን በታች ትንሽ ዘቅዘቅ ብሎ ያለችው እንቅፋት ጎድጓዳዋ ሳህን ቂጧ የተጣፈው የቅምሻ በርበሬ ትኩስ የተፈጨ በሷ የምላክባት በተረከዛችን የተሽከረከርን የሰራነው ጉድጓድ ሚዛን መጫወቻ የተጋደመ ግንድ የሸክላ ስባሪ የቅጠል ቁራጮች ሰኞና ማክሰኞ ጢባጥቤ ዝላይ መጫወቻ አቃዎች በልጅነት ሐሳብ አገሬ ያቺ ነች።
በፊት አውራዲ ላይ ያመጸው ጭሰኛ የመደብ ልዩነት በበዛብህ ከፍቶ ያረገው ብቸኛ አዲስ አበባ ላይ ሮማን ሸኝታው አስመራ መካከለ በፊያሚ ታምባ የተሰናበተው የጸጋዬ እውነት የበዓሉ መጥፋት በአፍላው እድሜ ሀገሬን ያየኋት በነሱ ማንነት በነሱ ህይወት
እንቅፋቱ የለም ለከተማ ለማት መንደራችን ፈርሷል። ቀዳዳዋ ሳህን ከመስሁን ይባል መልስ ካደረሰች ለሷም ተረስቷል። ሰኞ ማክሰኞል ጥብጥብም ቀርቷል። በሚዛን ጨዋታ ያገደለ ሚዛን ህዝቡ ላይ ተቀምጧል። እኔም እዚያ የለሁ ዝህን መኖሬን እተራጠራለሁ።
ለየትኛው ሀገር ለየቱ ትዝታ ለየትኛው እውነት መታመሜን ሳላውቅ እህህ እላለሁ እህህም ስላለሁ እህህ እህህ
ሀገሬ ያቺ ነች።
በገጣሚዋ በሰብለ ደምሴ ሀገሪያች ነች የተሰኘች የሳምንቷ ምርጥ ግጥም የዛሬ እሁድ መጋቢት 2010 ዓመተ ምህረት የራዲዮ መጽሔት ፕሮግራም አሁን ተጀምሯል።
ሰብለን ለግሩም ስንኞቿ እናመሰግናለን።
እናም የሳምንቷን ቀዳሚ ዜማ ደግሞ እናስከተል። ሀገር በብጥብጥ ስትታመስና በውጥረት ስትዋጥ መሆኑን የሃይማኖት አባቶች ሚና ምን ይሆን እንመለከተዋለን።
ቻርልስ ስታናገር መኖር ፈልግ ነበር እንዴ? የክራር ጓደኞቹ ቅድም ጀመረው ይነበረው
ኦርኬስትራ ኢትዮጵያ ወዳጆቹ ከተስፋዬ ለማ አሁን በቅርብ ስካረፉት መላኩ ገላው ድረስ በየተራ እንዳረፉና የኢትዮጵያም ነገር የባህሉም ነገር የእድሜ ልክ ጉዞ ነውና እንዴት የተለየ ስሜት እንደተሰማው ከኢትዮጵያ ዘፈኖች መውጣት እንደወሰነ በኋላ ግን ይሄ እንደቀየረ ያጫውተናል።
ከማርታ ጋር ያደረገው መለሰ ወደ ባህሉ አትጥፋ ቻርልስ። ቻርልስ ሳተን ተመልሷል።
አሁን ተመልሷል። ከኪነ ጥበብ ባለሙያዋ ማርታ ቀጸላ ጋር ማሚቴና ከብዬ የተሰኘውንና በቀልዳ ቀልድ ለዛ አይቀልመ አንድ ቀደም ያለ የባህል ዜማ ይዘው ያጫውቱናል። ከበደና ማሚቴ መስመር ላይ ያሉ ጤና አስጥልኝ።
ጤና አስጥልኝ አሉ ለአንደምላል።
ከበደስ አሉ?
ከበደ ነኝ አላሁ።
እነኚህ የሙዚቃ ለዛ ባለው የድሮ ጨዋታ ያዙ ከበደና ማሚቴ ማን ይሆን?
የበለጠ እውቀት ያላት ማርታ ስለሆነች እሷ ብታስተዋወቃቸው ይሻላል።
አድማጮችን የማድምፅ እንደሆነ ሳይገምቱ አልቀሩም። አሁን የሚሰማው ለሁሉም እንመለሳለን ወደ አንተ። ማርታ ማናቸው ከበደና ማሚቴ?
እኔ እንደው መቼም ከቤ ከበደ በዋና ስሞች አለን። ሁልጊዜ ትህትና ያለው ሰው ስለሆነ ወደ ራሱ አያደላም እና የበለጠ እንደውም እዛ ኢትዮጵያ ኦርኬስትራ ውስጥ ስለነበረ ከእኔ የበለጠ ያውቀዋል። እሱ በደንብ ሊፈታው ይችላል ብዬ ነው የማምነው እና የእኔን ጥያቄ ወደ እሱ ትመልስልኝ ደስ ይለኛል።
ግሩም፣ እንግዲህ እየተቀባበላችሁ ነው ጨዋታውና ሙዚቃው ላይ እንዳለው ሁሉ ደግሞ ትህትናችሁም በሁለታችሁም መንገድ ያን የድሮ የቆየ ትህትና እያሳያችሁ ነው። ለማንኛውም ለአድማጮች እናስተዋውቅ፣ ቻርልስ ሳተን እና ማርታ ቀጸላ ናችሁ፣ ሁለት የኪነ ጥበብ ባለሙያዎች። ቻርልስ ከመሲንቆህ ጋራ ፒያኖህን ብዙዎች ኢትዮጵያውያን አድማጮች ማወቃቸውን እጠራጠራለሁ። ከኦርኬስትራ ኢትዮጵያ ጋራ የህይወት ቁርኝት ያለው ታሪክ አለ። ለአዲስ የምናስተዋውቅህ አይደለህም፣ በደንብ አድርገህ ያውቀሃል። በእኛም ፕሮግራም ደጋግመህ ተገኝተሃል። ለማንኛውም እስኪ ይሄን በመድረክ በሚታወቅበት ለዛ የተጫወታችሁት ከቤና ማሚቴን እንዴት ለመጫወት በቃችሁ? ስለ እነኚህ ከቤና ማሚቴ እያሉ ስለሚጫወቱ ድምፃውያን ምንስ ታስታውሳለህ ቻርልስ?
እኔ በደም ነው ማስታወሳቸው። ምክንያቱም በእኔ ጊዜ ማለት ኢትዮጵያ በነበርኩበት ጊዜ ተስፋዬ ለማ የደረሰው ድርሰት ነው። ግን ከመቀጠሬ በፊት አስቀድሜ እኔንና ማርታን በአንተ አስደሳች ፕሮግራም የመቅረብ እድል ስለሰጠህን በእሷም ስም ሆኜ በእኔም ላመሰግንህ እወዳለሁ።
አመሰግናለሁ ቻርልስ። አድማጮች ጨዋታችሁን እንደሚጠብቁ አውቃለሁ። አጫውተን እስቲ ከቤና ማሚቴን የረጅም ዘመን ጓደኛ የነበረ ከጥቂት አመታት በፊት ከዚህ ዓለም በሞት የተለየ ተስፋዬ ለማ በዚሁ ፕሮግራማችን ላይ መታሰቢያ ዝግጅቱንም ባደረግንበት ወቅት ስለ ገጠመኞች ያችሁ ስለ ጊዜው ብዙ አጫውተህናል። ኦርኬስትራ ኢትዮጵያ በአንተ ህይወት ውስጥ ትልቅ ስፍራ እንዳለው እናውቃለን። እስኪ ውሰደን ወደዚያ ዘመን።
እዚህ ዘፈን በደንብ ማስታወሳቸው ሁለት የኦርኬስትራ ኢትዮጵያ ተዋናይ ከበደ ወለ ማርያም በጣም አሪፍ ተጫዋች ነበር። የክራር እሱ ነበር የከበደ ሚና የሚጫወተው እና ማሚቴ ጤና የተባለችው ዘፋኝ ነበረች እና በተለይ ተስፋዬን ላደንቀው የቻልኩት እንደዚህ ባለ ዘፈን አንድ ከኢትዮጵያ ባህል ውስጥ ለምሳሌ የባልና ሚስት አብረው ለረጅም ጊዜ መኖር እሱን አይቶት አስቦበት እንደዚህ አይነት እርስ በርስ የሚያደርጉት ውይይት ፈጥረዋል እና ብዙ ሰው ብዙ ባልና ሚስት ለረጅም ጊዜ ተጋቡ። ይህን ዘፈን ሲሰሙ የራሳቸውን ኑሮ ያንጸባርቃል እና በጣም ትልቅ የሆነ አይነት ድርሰት ነው። ዘውትር የባህል ሙዚቃ ብለን ስናስበው ያው ከትውልድ ወደ ትውልድ የተላለፈ ነገር ነው እንላለን። ተስፋ እሱን ወስዶ የራሱን አዲስ ነገር ጨምሮበታል እና ከነዚህ በጣም ልዩ ድርሰቶች ውስጥ ማሚቴና ከበደ አንዱ ነው እና ደግሞ ለምሳሌ ሌላ እንደዚህ አይነትማ እኔ የነበርኩበት ድሮ የማስታውሰው ምክር ፍለጋ የተባለው ነው እና ምክር ፍለጋ ከዚሁ ከበደ ወለ ማርያም እና ከአረሩ ሸገን ጋር አንድ ላይ ሶስታችን ስቴጅ ላይ ሆነን እሱን ጨዋታ እናቀርብ ነበር እና ይህ በጣም ተመሳሳይ ነው፣ ግን ወንድና ሴት የተዘጋጀ ሲሆን ለእኔና ለማርታ አሁን እንደገና በአዲስ መልክ ለማቅረብ በጣም ተመችቶናል።
መልካም ነው። ጥሩ አድርገህ ያን የቆየ ታሪክም አስታውሰናል። ማርታ እንዳለችው ቻርልስ፣ ያን ዘመን የምታስታውሰው የትላንት ያህል ቅርብ አድርገህ ነው። ቀደም ብለህ የገለጽከው ብዙዎች ልብ ውስጥ ስፍራ ያለው ከከበደ ወልደ ማርያም እና ከሸገን ጋር የተጫወትከውን ምክር ፍለጋ ከጥቂት ዓመታት በፊትም ከተስፋዬ ለማ እና ከጌታ መሳይ ጋር ድጋሚ ተጫውታችኋል።
ትክክል ነው። ከበደ በዚያን ጊዜ ሞቶ ስለነበር ተስፋ ለማ ራሱ የከበደን ፓርት በደንብ አድርገው ዘፍኖታል፣ አቅርቦታል።
አመሰግናለሁ ቻርልስ። ማርታ ወደ አንቺ ልምጣ። እንግዲህ ቻርልስ በዛ መድረክ ቅርበት የሚያውቀው የኢትዮጵያን ባህልና ሙዚቃ የተዋወቀበት ዘመን ጋር የሚወስደው ይህ ዜማ ለቪዲዮ ምስሉን በዩቲዩብ ላልተመለከቱ ወይም የማየት እድል ላልገጠማቸው ተመልካቾች ዛሬ እንደ አዲስ የቡና ስርዓቱ ደመቅ ያለበት ባልና ሚስት የሚጫወት በሚመስልበት ወቅት ሁለታችሁ ቁጭ ብላችሁ ጥሩ አድርጋችሁ ተጫወታችኋል። እስኪ ያንቺንም ገጠመኝ ንገሪኝ። ከቻርልስ ጋር የምጫወት አጋጣሚው እንዴት ተፈጠረ? አንቺ የመረጥሽው መሆኑንም ሰምቻለሁ። እስኪ አጫውቺን።
አዎ እንግዲህ የሁሉም ጅምር የሁሉም አመራር ራሱ መሰረት አለው። ስለሆነ ቻርልስ በገለጸው ሁናቴ የትዳር አመለካከት ዳር በባህላችን ምን እንደሚመስል የነበረ አለመግባባት ቢኖር በምን አይነት ሁናቴ እንደሚፈቱት በፍቅራዊ አገላለጽ የነበረውን ቅሬታ ደግሞ እንዴት አድርጎ መፍታት እንደሚችል ያን ሁሉ አቀነባብሮ በዛ በትዝታ በዛ በሙዚቃ ቃና ሆኖ ሊቀነባበር የቻለው ዜማ በአቶ ተስፋዬ ለማ አማካኝነት ያቀርቦ ማየቴ ለእኔ በበኩሌ ትልቅ አስተዋጽኦ አለው ማለት እችላለሁኝ። እና ያ መሰረት ያ ታሪክ ነው ቻርልስ እንደጠቀሰው ለሁሉም አለፈውም ታሪክ መታሰቢያ ለወደፊቱም ዘለቄታ ሆኖ ማስተማሪያ እንዲሆን በዛ ላይ ያቀራረቡ ውበት ደግሞ ለዛው በፍጹም ከልብ ውስጥ የማይጠፋ የዘወትር ትዝታ ነው ማለት እችላለሁ። ያን የሳበኝ ያንን የመረጥኩት ብናቀርብ ለህዝቡ፣ ለአድማጩ፣ ለተመልካቹ፣ ለወገን ይሄ ትልቅ ተስፋና ብርሃን ነው ብዬ ነው ከዚህ የጀመር ነው።
ግርም ነው። በጨዋታ በቀልዳ ቀልድ ለዛ ይቅረብ እንጂ ቁም ነገሮች ያዘለ ሙዚቃ ነው። ከሙዚቃ ውስጥ በመጠኑ እናጫወትና ደግሞ ወጋችንን እንቀጥላለን።
እሺ።
Listen to the lesson, money day, money day, money day, money day.
Kabooshan sendera, pavuradis nabara, kabada, kabada, kabiye gomlale.
አድማጮች እንደተከታተላችሁት ቻርልስ ታተንና ማርታ ቀጸላ ማሚቴና ከብዬ እየተባባሉ የሚጫወቱትን ያን የቆየ ዜማ ነው የተከታተላችሁት። ወደ ወጋችን እንመለስና ቻርልስ፣ ይህ የሙዚቃ ቅንብር በተመልካቾች ዘንድ ከፍተኛ ተቀባይነት እንዳገኘ መመልከች ያለው ብዙ ተመልካቾች አይተውታል። አንተ እስካየኸው ድረስ እንዴት ነበር አቀባበሉ? እናንተ እስከተረዳችሁ ምን አይነት ምላሽ አግኝተሃል?
በእውነቱ አሉላ፣ በጣም ካሰብነው ወይም ለራሴ ለናገር ካሰብኩት በጣም በላይ ነው። እስከዛሬ ድረስ በፌስቡክ ብቻ ከ105,000 ሰው በላይ አይቶታል። ደግሞ ትችታቸው እዛ በታች እንዳይሁት ብዙ አብዛኛው ሰው እንዲያውም ከ199 ለለችላለው በጣም ወደውልናል። እኔ ከልቤ ተደሰትኩ። ይህን ሳይ በተለይ አንድ ነገር እዚህ ላይ ብጨምር፣ እንደምታውቀው ተስፋዬ ለማ ከ5 ዓመት በፊት ጌታ መሳይ አበበ ከ2 ዓመት በፊት መላኩ ገራው አሁን በቅርብ ጊዜ ሞተዋል። እነዚህ ሶስቱ በጣም የኔ የኢትዮጵያ ሙዚቃ አባቶቼ ነበሩ። ጌታ መሳይ መሰንቆ አስተምሮኛል። መላኩ ኦርኬስትራ ኢትዮጵያ ጋር ለመጀመሪያ ጊዜ በተስፋዬ ተጋብዤ ስጫወት እሱ ነበረ። እሱ በብዙ አይነት ነገር ይረዳኝ ነበር። እነዚህ ሶስቱ ሲሞቱብኝ በጣም ነው ነገሩ የተሰማኝና ከአሁን በኋላ እንግዲህ ኢትዮጵያ ሙዚቃ አልጫወተም እነሱ ከሌሉ ብዬ ነበር እና ተስፋ ቆርጬ ነበር። ሆኖም ማርታ አስባ አንድ ነገር አብረን እንድንሰራ ስለፈለገች ነው። በግርማ ዘገየ በኩል የጋራ ጓደኛችን ነው፣ ደወላለኝ፣ ጋብዘችኝ ከሷ ጋር እንድጫወት እና በመጀመሪያው ሀሳቡ በጣም ጥሩ ቢመስለኝም ትንሽ ተጠራጠርኩ። ግን በጣም ለእኔ ትልቅ እድል ነው እዚህ በ75 ዓመቴ እንደገና ተጋብዤ ለመጫወት። ይህ ጥሪ የማርታ ጥሪ እድል ስለሰጠኝ መቀበል አለብኝ አልኩና ፕሮጀክታችን በዚሁ ነው የተጀመረው። ከዚያ በኋላ ደግሞ በጣም ጎበዝ የሆነ ድሮ ከተስፋዬ ለማ የሙዚቃ ጓድ ጋር የሚጫወተው የከብሮ መቺ ሚኪያስ አበባየሁ እሱንም ጨምረን እና ትሪዮ ሆነናል።
የፊደል ባንዱን የኢትዮ ጃዝ ሙዚቃ ባንድ ድራመር ወይም ታምቡር ተጫዋቹን ሚኪያስ አበባየሁን የጠቀስከው?
አዎ፣ ማውቀው ከድሮ ጥቁር አባ የሙዚቃ ጓድ ጋር ሲጫወት ተስፋ እዚህ አሜሪካ ውስጥ መጥተው የመሰረተው የሙዚቃ ጓድ ነበረ። ልጁ ደግሞ ሚኪያስ በጣም ጥሩ ሰው ከመሆኑ ሌላ ሙዚቃ በየአይነቱ ይችላል። አሜሪካን ጃዝ ይችላል፣ ባህላዊ ሙዚቃ ይችላል እና አሟልቶታል ለትሪዮአችንን በጣም የኔ የማርታና ማርታና የሱ
ግሩም ነው። አንድ ማስታወሻ ፌስቡክ ላይ እቻለሁኝ ማርታ አንቺንና ሚኪያስን የሚያመሰግንበት የሰራችሁትን ነገር የሚገልጽበት ነው። ቻርልስ ውድ ተመልካቾች ይላል በአንተ ስም የወጣው ጽሁፍ፣ እኔ ማርታ ቀጸላና ሚኪያስ አበባየሁ ሆነን እንቆቹን የባህል ሙዚቀኞች ተስፋዬ ለማና አሰፋ አባተን ለመዘከር ያዘጋጀነውን ቪዲዮ ጊዜ ሰጥታችሁ ስላያችሁልንና ስለወደዳችሁልን እጅግ እናመሰግናችኋለን። መሰረታዊ ፍላጎታችን የኢትዮጵያ ሙዚቃ ባህል አባቶችን በማስተዋወስ እናንተን ለማስደሰት በመሆኑ ቪዲዮ ብዙዎቻችሁን በመሳቡ አላማችን ግቡን መጥቷል ብለን አምነናል። ስለወደዳችሁ ደስ ብሎናል። በተጨማሪም የቪዲዮ አዘጋጁን ግርማ ደገፋንም እጅግ አድርገን እናመሰግናለን። የእናንተው ቻርልስ ሳተን ይላል። በእንግሊዘኛም ተመሳሳይ ይዘት ያለው ጽሑፍ አውጥተሃል። መጀመሪያ ከአማርኛ እንነሳ። ማን ጻፈልህ ይሄን አማርኛ? ቋንቋ አነጋገርህ፣ ገለጻህ ላይ ማስረጃ ሁሉም እጅ ያለ ይመስለኛል። ማን ጻፈልህ በአማርኛ?
አይ እኔ ነኝ የጻፍኩ።
አንተ ነህ የጻፍኩ? ይሄንን አማርኛ እንደምጽፍ አላውቅም ነበር።
አሁን እኔ እንደዚህ አይነት የሰው ብዛት ብዙ ሰው ሲያየድልን እና ሲወድድልን ዝም ማለት ጥሩ አይደለም እና ደውዬ ያስፈቀድኳቸው በሶስታችን ስም ሆኜ ምስጋናችንን ባቆም ፌስቡክ ላይ ምን ይመስላችኋል? ጥሩ ሀሳብ ነው ስላሉ አቆምኩት።
ግሩም አድርገን ያደረከው። በእንግሊዘኛ የጻፍከውን አድማጮች እንዲመለከቱት ጋብዛለሁ። ይሄ በአማርኛ የተጻፈው ግን ከጠበቅኩት በላይ ነው። የአማርኛ ጽሑፍ እንደምትችል አላውቅም ነበረ። የነበረህን ቅርበትና ይልቁንም ኢትዮጵያዊነት በምርጫ ያለህ አንዱ ማንነትህ እንደሆነ ቀደም ማርታ በገለጸችው መስማማት ይቻላል። ቻርልስ፣ ለስንብት ዜማችሁን ጋብዛለሁ። ከዚያ በፊት ግን ቀደም ብለን የጠቀስናቸው የህይወትም የሙዚቃም ወዳጆችህ የነበሩ ባለፉት ቅርብ ዓመታት ውስጥ ከዚህ ዓለም በሞት የተለዩትን ለ11 አመታት በህክምና በሚከታተልበት መቆያ ቤቱ በየወሩ ተመላልሰ የጠየቀውን ተስፋዬ ለማን ከጥቂት አመታት በፊት ያረፈውን ጌታ መሳይ አበበንና እንዲሁም አንጋፋውን የዋሽንግተንና የክራራ አባት መላኩ ገላውን አስታውሰሃል። እስኪ ምናልባት ይህን ስራችሁን ይዘ የምታደርሱበት በማህበራዊ መገናኛ ካደረጋችሁት ውጪ የታሰበ ነገር ይኖር ይሆን? ሌላ ስራም ይኖር ይሆን? ቻርልስ አንተን ላስቀድም።
እሺ፣ አመሰግናለሁ። በእውነቱ እኔ በመጨረሻው ለማለት የምፈልገው እንደ ብዙ ነገር ከኢትዮጵያ ጋር የተያያዘ ይህን ሲዲ ከማርሳና ከመኪያስ ጋር የመስራት እድል ፈጽሞ ያልተጠበቀ ነው። ግን ስለመጣለኝ እጅግ በጣም ደስ ብሎኛል። እነሱን በተለይ ማርሳ ይህን ፕሮጀክት የፈለሰፈችው እሷ ነች፣ ያስበችው የፈጠረችው እና እሷ እንደዚህ አድርጋ ባታስብ በመጨረሻው ጊዜ እንደገና ወደ ኢትዮጵያ ባህል ውስጥ ሙዚቃ በመጫወት መግባት አልችልም ነበር። አንዱ ነገር እሱ ነው። ደግሞ ተመልካቾቹ የዶሮንም ሆነ የአሁኑም ኦርኬስትራ ኢትዮጵያን ዶሮ የወደደው ሰው ሁሉ ከልብ የመነጨ ምስጋናዬን ለማቅረብ እወዳለሁ። በአንተ ፕሮግራም ላይ ሆኜ ደግሞ እንደገና እነዚህ የሟቾቹ ጓደኞቼ ጌታ መሳይ አበበ፣ ተስፋዬ ለማ፣ መላኩ ገላሁን በደንብ አድርገህ አሞግሰሃል። አመሰግናለሁ አሉላ ለዚህ ሁሉ እና ለአድማጮችህ ሁሉ ፍቅሬን እና መልካም ምኞቴን ለመግለጽ እወዳለሁ።
ግሩም፣ እናመሰግናለን ቻርልስ። አንተም ፍቅርህን በብዙ መንገድ በየጊዜው በስራዎችህም ከኢትዮጵያ ጋር ባለህ ግንኙነትም ትገልጻለህ። አስተዋሽህ ሆና መልሳ በተለይ ጓደኞችህ ካረፉ በኋላ በኢትዮጵያ ባህል ሙዚቃ ውስጥ የነበረህን በቃ መልሼ አልገባም በሚል ስሜት ባለህበት ሁኔታ ውስጥ መልሳ ያገባችህን ማሚቴን ማርታ ቀጠላን የመጨረሻ ቃል እንስማ። ማርታ፣ ባጭስ በኩል ምን ትያለሽ?
በቅድሚያ ማለት የምፈልገው ይሄ ሁናቴ ሳያል ይህ አቅርቦት በተስፋዬ ለማ ብቻ ሳይወሰን ያሰፋ ባተም ጉዞ አለበት እንደው ለማስታወስ ነው። ምክንያቱም የሁለት ቅንጅት ነው ይሄ የቀረበው።
ትክክል ብለሻል። ምስጋና ላይም ተጽፏል። ቻርልስ ቀደም ብዬ የጠቀስኩት በአማርኛ የተናገረው ላይ እንቆቹን የባህል ሙዚቀኞች ተስፋዬ ለማና አሰፋ ባተን ለመዘከር ያዘጋጀ ነው ቪዲዮ ይላል። ማሚቴና ከብዬ፣ ቻርልስ ሳተንና ማርታ ቀጸላ ስራዎቻችሁን ያን የቀደመ ዘመን እንዳስታወሳቸው ምናልባት የማያውቁት የዚህ ዘመን ወጣቶችም በሀሳብ ወደዚያ ዘመን እንዲሄዱ የሚጋብዝ ነው። ለሁሉም ከልብ አመሰግናለሁ። በሌላ አጋጣሚ መልሼ እንደማገኛችሁ ተስፋ አድርጋለሁ። እግዜር ይስጥልኝ።
እኛም በጣም እናመሰግናለን። እግዚአብሔር ይስጥልኝ።
በጣም እንጂ
በግርድፉ ወደ አማርኛ ሲመለስ እንደ ቃል ትሆን ዘንድ የመጽሐፉ ርዕስ ነው። ቀደም ብለን አስተዋውቀናል። ዶክተር ጌታ አምዳ ደራሲው እንግዳችን ናቸው። ዶክተር ጌብ ሀምዳ፣ መጽሐፎ የቅርብ ጊዜ እትሙ 2018 መሆኑን ያመለክታል። በአማርኛ በግርድፍ መልሰነዋል። አዎንታዊ ይዘት ያላቸው ቃላት፣ አስተሳሰቦችን፣ እርምጃዎችን መጠቀም ወይም ማዘውተሩ የምትሰራውን ወይም የምታገኘውን ፍሬ እንዴት ያቃናልሃል ይላል። እስኪ ስለ መጽሐፎ ባጭሩ ይንገሩን። ይህ መጽሐፎ በኢትዮጵያ የስነ ጽሁፍ ህትመቶች ውስጥ ብዙም ያልተለመደ ነው። የምትናገረውን ወይም ቃልህን ምሰል የሚል ይመስላል። ዋናው የመጽሐፉ ይዘት ምንድን ነው?
አሉላ፣ በቅድሚያ በጣም ነው የማመሰግነው። ቢካም ዋት ዩ ሴይ የሚለው አንድ ሰው ያለውን ይሆናል የሚል ነው። ያ እንግዲህ በመጥፎም መሆን ይችላል፣ በጥሩም መሆን ይችላል። አንድ ሰው አረባም ካለ ማይረባ ይሆናል፣ እረባለሁ ካለ ይረባል ከሚለው በጣም ቀላል ከሆነ አነሳስ ይነሳና የአንድ ሰው የስራ ውጤት የሚናገረው የሚያስበውና የሚያደርገው ነገር ውጤት ነው ከሚለው በጣም ቀላል የሆነ አመለካከት ነው። እና አንድ ሰው ጥሩ ውጤት ማግኘት ከፈለገ በኑሮ በስራው በሚያደርገው አስተዋጽኦ አነጋገሩም ሆነ አስተሳሰቡም ሆነ ድርጊቱ ከዛ ጋር መሄድ አለበት የሚል ነው።
መልካም። መጽሐፉን የማገላበጥ እድል ለገጠመው እኔ እድል ገጥሞኝ አይታይት አድርጌ ያለው የሰዎችን ህይወት ሊለውጡ መሰረት ያላቸው ጥናቶችን በዋቢነት ያቀርቡ ዝርዝር ይሰጣሉ። ይህም መጽሐፍ የማንበብ እድል አልገጠማቸው አንባቢያን ወይም በዚህ ሰዓት ፕሮግራማችን ለሚከታተሉ አድማጮች ዋና ዋና የሚባሉትን የመጽሐፉን ይዘቶች በመጠኑ እናስተዋውቅ።
በጣም ቆንጆ። እዚህ ላይ መጥቀስ የፈለግኩት ነገር ምንድን ነው? ቅድም አሁን አንተ አሉላ ስትናገር ጥናትን፣ ልምድን፣ ተመርኩዞ የሚል ነገር አለ። እርግጥ ነው የመጽሐፉ ይዘት በጥናት ላይ በልምድ ላይ ያተኮረ ነው። በተለይ የኔ ልምድና ያየኋቸው ሰዎች ልምድ። ይሁንና እንደው ከዛም ቀለል ለማድረግ እያንዳንዱ ሰው ውስጥ ሁልጊዜ ምርጫ አለ። እዚህ መጽሐፍ ላይ የጠቀሰው ነገር በእያንዳንዱ ሰው ውስጥ በምርጫ መልክ አለ። ለምሳሌ ቀለል ባለ መልክ ለመናገር ያህል ነጭናጫነት አለ፣ ደስተኛነት አለ። እና በነጭናጫነትና በደስተኛነት መሃል ያለው የምርጫ ጉዳይ ነው። አንድ ሰው ነጭናጫ መሆን ይችላል፣ ደስተኛ መሆን ይችላል። ለምሳሌ አሉላ፣ አንተ ለምሳ በምትሄድበት ጊዜ ምሳ የምትበላበት ቦታ ወይ ምግቡ እንደ ወይ ጨው አንሶት ሊሆን ይችላል፣ ወይ በርበሬ በሶበት ሊሆን ይችላል፣ ወይ ሞቆ ይሆናል። ስለዛ ነገር መነጫነጭ ምርጫ ነው። እና ደግሞ ስላገኘው ምግብ ተመችቶኛል ብሎ መብላት ምርጫ ነው። እና እነዚህን ምርጫዎች ጉልህ ለማድረግና ሰዎች የሚያጋጥማቸው ልምድ ቀና በሆነ መልክ ቢወስዱት የበለጠ ደስተኛ ይሆናቸዋል የሚል ነው። እና በህይወታቸው ውስጥ ደግሞ የሚያረጉትን ነገር በተሳካ መልክ ያረጉታል ወደሚል የሚያመራ ነው።
የምርጫ ጉዳይ ነው ብለዋል። የሚሰማን ስሜት ላይ የኛ ውሳኔ የኛ ምርጫ ከፍተኛ ተጽዕኖ የማድረግ አቅም እንዳለው ሲያመላክቱ፣ በአንጻሩ ግን በርግጥም የሚያነጫነጩ በርግጥም የሚያሳዝኑ ነገሮች የህይወት አካል የዕለት ተዕለት ገጠመኞች ናቸውና ዶክተር ጌብ ምንድነው የሚሉን ለሚሉ አድማጮች ቅድም የምግብ ቤቱን ምሳሌ አንስተዋል። እንዴት የሚያሳዝን ነገር ሲሰማን ያን ስሜት መግለጥ የለብንም ወይ ለሚል እንዴት ያስታርቁታል?
በጣም ጥሩ። ይሄ ያለ ነው አሉላ። ህይወት ማለት ብዙ እንቅፋቶች ያሉበት ነው። ያንን እንቅፋት በምን መልክ እንወጣዋለን፣ በምን መልክ እናየዋለን የሚል ነው። ከማየት ብንጀምር እኔ እንደ ወረራሴ መለስ ብለና አሁን የምግብ ቤቱን ምሳሌ እንደገና ለማንሳት ያህል እኔ አንድ ምግብ ቤት እላለሁ እና እዛ በመሄድ ሂደት ውስጥ እንበላ 10 ልምዶች አሉ። ለምሳሌ መጥቶ የሚያስተናግደኝ ሰው ገጽታ አለ፣ የመቀመጫው አለ፣ 10 ነገሮች አሉ። ከ10 ነገሮች ውስጥ እንበል 7ቱ ትክክል ናቸው እና 3ቱ ነገሮች እንበል እኔ እንደምፈልገው ላይሆኑ ይችላሉ። ማተኩረው እነዛ 7 ነገሮች ላይ ነው ወይስ 3ቱ ነገሮች ነው ማጋን ነው የሚለው የምርጫ ጉዳይ እና በህይወታችን ውስጥ ለሚያጋጥመን ስለሆነ የትኛው ላይ ነው የምርጫ ጉዳይ። እንደ አንድ ነገር ለምሳሌ ጨው አነሰ በሚል እንደ ይሄ ቤት ሰርቪሱ ልክ አይደለም፣ ሁለተኛ እዚህ አልመለስም ብሎ በቃ ትልቅ ነገር ማድረግ አለ። ግን 7 የምወዳቸው ነገሮች መቀመጫው፣ ግድግዳ ላይ ያለው ስዕል አሉላ ስዕል ትወዳለህ እና ግድግዳ ያለው ስዕል በዛ በመዋጥ መደሰት እየቻልክ ጨው ብቻ ስላነሰ ቀንህን በሙሉ ብታበላሸው እንደ ለምታገኘው ሰው ሁሉ ብታወራ በቃ ራስህን ነው ያሰቃየኸው። እና ይሄ ኦቨርቲንግ አድርጌዋለሁ፣ በጣም አቃልየዋለሁ። ግን ከዛ ይጀምርና እኔ አሁን ራሴ ይሄንንም የጻፍኩትን ነገር እለማመደዋለሁ። ለምሳሌ አንድ ሰው ተቃጥረን ቢያረፈት እንዲሁ ይህ ሰው ቀጠሮ አከብርም ብዬ መነጫ ነው ይችላል። ግን በሌላ በኩል ደግሞ ማለቃል የሰውዬ እኮ ወይ መኪናን ትራፊክ ይዞ ሊሆን ይችላል፣ ወይ ደግሞ ሊሳሞበት ሊሆን ይችላል፣ ወይ ስራ ላይ ስራ በዝቶበት ይችላል። ካልክ በቃ ሲመጣ በጥሩ ሁኔታ አቀበለዋል። ግን እንደው ንቆይ ነው ሳያከብረኝ ነው ምናምን ብዬ ንጭንጭ ከጀመርኩ ገና ሲመጣ አኩርፍ ያለው ትልቅ ነገር መስራት እየቻል ነገሩ ተከሻሸ ማለት። ስለዚህ የምርጫ ጉዳዩን ያልኩት ምን ለቀል ላይ ነው የምናተኩረው፣ በህይወታችን ካሉ 7 ጥሩ ነገሮች ይልቅ 3ቱ ጎደድ ያሉ ላይ ነው የምናተኩረው የሚለውን እያንዳንድ ሰው ውስጥ ያለው በጎ ነገር ለመቀስቀስ እንጂ አዲስ ነገር እንኳን ለማስተማርም አይደለም።
ዶክተር ጌብ ሀምዳ ይህን ሁለተኛ እትም ባለፈው ጥር ያሳተሙትን ቢከም ዋችሴ የሚለውን መጽሐፎን መነሻ በማድረግ አንዳንድ የመጽሐፎን ቁም ነገሮች ፈንጠቅ ለማድረግ ያህል ነው ይህን ምጥን ውይይት ያደረግነው። ምናልባትም በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮች እርስ በርሳቸው የሚጠያየቁ ይሆናል። ባለፉት 24 ሰዓታት ውስጥ ከገጠሟቸው በርካታ ነገሮች የደስታ ስሜት ያጫረባቸው ምናልባትም ልብ ያላሉትን ጨምሮ መለስ ብለው እንዲጎበኙ የሚያደርገውን ሀሳቦን በእርሶም የግል ተሞክሮ በሚቀጥለው ፕሮግራማችን ከቀደም 24 ሰዓት አጋጣሚው እንነሳለን። ለአሁኑ ግን ለዚህ ምጥን ውይይታችን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ
አሉላ። በጣም አመሰግናለሁ። ደህና ዋል።
በእጃችን ብዙ መጽሐፎች አሉ። ራዲዮ መጽሔት እንግዶችና ተከታታይ ይኖሩናል።
መጽሐፎች በትል ብዙ መጽሐፎች እኔም ጋር እንደጋማሉ። አንድ ነገር ጥሩ ነገር አንባቢ ያረጉን ነው በግድ ግን ያነበብነው ሁሉ ደግሞ አናቀርብና ይሄን መገንዘብ አለባችሁ።
ለሁሉም ዶክተር ጌብ ሐምዳን እንግዳችን እናመሰግናለን።
አሁን አድማጮች የንጉስ ያክሊሉ መስኮት
ሊከፈት ነው።
አዎ ንጉሴ መስኮቱን የከፈተው እንኳን ለሆዳዴ እኩለ ጾም አደረሳችሁ ብሎ
ሊቀ ሕሩያን በላይ መኮንን ስለ ደብረ ዘይት ታላቅ በዓልነት
ስለ ኢትዮጵያ ውስጥ ባሉ ገጠር አካባቢዎች
ካህናቱ ለምእመናን ስለ ጌታ ምጽአት የሚያስተምሩበት
የንስሐ ልጆቻቸውን የሚጋብዙበትና
ህዝቡ ዳቦ ደፍቶ ጠላ ጠምቆ የሚከበር በዓል መሆኑን የገለጹበትን በማስቀደም ነበር።
ይሁንና ካለን ጊዜ አኳያ በቀጥታ ወደ ጀመርነው ተከታታይ የአባይ ታሪክ ነው የወሰድነውና
ንጉሴንና እንግዳችንን ሊቀ ሕሩያን በላይ መኮንንን ይቅርታ እንጠይቃለን።
እሺ ንጉሴ እኛም እንኳን አደረሰህ ይያለን።
መስመሩን ከፍተናል።
አሉላና አዲሱ አባይ ጉዟችን ዛሬ መተከልን ቻግኒን ባምቡዲን እንነጋገራለን። ለመሆኑ አባይ ስንት መልክ አለው ምን መልክ አለው ብለን ብንጠይቅ አንደኛው እንግዳዬ ኤልያስ ብሩ እንዲህ ይለናል።
ሁለት መልክ ነው ያለው። በክረምት ሌላ ነው አባይ፣ በበጋ ሌላ ነው አባይ። በበጋ የምታየው አባይ በዛ በፏፏቴ ላይ የሚወርደውና በክረምት የሚወርደው አባይ ፈጽሞ ሌላ ነው። ኢትዮጵያ ውስጥ ሌላ ውሃ ቀርቷል ወይ ብለ የምትለበት ነው በክረምት መጥቶ የሚሄደው። ሁለት ነው ሶስት መፍሰሻና ከላይ እየተጎመ እንደውዶ ከላይ እየዘለለ የሚወርድበት እንደ ናዳ ልክ ተራራ የሚናድ ነው የሚመስልህ። በካሜራህማ ቀረብ አድርገህ ስት በምታይበት ጊዜ ውሃው ከዛ እየዘለለ የሚመጣው አንተንና ካሜራውን አንድ ላይ ከመሬት የደባለቀ ነው የሚመስልህ። በካሜራ ሌንስ ውስጥ ስታይ እንደዛ አይነት ኃይል ያለው ነው አባይ። በኋላ ደግሞ ቆይተህ ደግሞ ስታይ ደግሞ እንደገና በበጋ ደግሞ የባህር ዳር ሙቀት አለ። እታች ስትወርድ ራስህም እንደ ሻወር ታጥበህ የምትወጣበት ከላይ እንደ ዝናብ የሚዘንብ ከዛ ከወፋፋተ ላይ የሚፈናጠቅ ውሃ እረኛው ሳይቀር ገበሬው አገሬው ሰው ሳይቀር ገብቶ ታጥቦ ተጠምቆ ቁጭ ብሎ እዛ ውስጥ ዓለሙን አይቶ የሚወጣበት ቦታ ነው። በሌላ በኩል ደግሞ አባይ እንዳለ በዛች መሐከል ሲያልፍ በጣም በጠበበች ድንጋያማ ሸለቆ ውስጥ ነው የሚሄደው። ይደንቃል። የቅዱስ አምላክ በእውነት የሥራው ተአምር ምን እንደሆነ ምታወዛ ነው።
ታደሰ ተስፋዬ ደግሞ ስለ ቻግኒ፣ ስለ መተከል፣ ስለ ሌሎችም በጥቂቱ የሚለን አለ።
መተከል ቻግኒ ገባን። እንግዲህ ልንሄድ የነበረው ምንድነው እውነት ለመናገር አባይ የት ይደርሳል የሚለውን አላሰብነው። አባይን መነሻውን አገኘን፣ ገባሮቹን አገኘን፣ በሙሉ ተሰራ፣ እዛ ላይ ቆመናል። ከዛ መተከል የገባ ነው ብሔረሰቦች ጨዋታ ለመስራት ነው። እዛ ውስጥ አዎ የኔን ስራ እዛ ውስጥ እንግዲህ አምስት ብሔረሰቦች አሉ ብለን ያልነው ያንን በሙሉ አዎ ሽናሻ፣ አገው፣ ሻንቀላ፣ ኦሮሞ፣ አማራ እነዚህን በሙሉ ኤልያስ በካሜራው አንስቷል። ብዙ ስታዎች አሉት ማለት እያንዳንዱ ያንተን እንላለንና አሁን ያንን ለመስራት ቻግኔ እንደገባን አውረጃ እዛ ያለውን አውረጃ አስተዳዳሪ መጀመሪያ ገብተን ሪፖርት ማድረግ ስለነበረብን ሪፖርት ለማድረግ ቢሮ ሄድን። ሁላችንም ተያይዘን ቢሮ ሄድን። ጋሽ ጳውሎስ ተዋወቀው። ከዛኛን ማስተዋወቀንና ምን እንሰራ እንደሄድን ምን እየሰራ እንዳለ ነገረው። በኋላ ሁሉንም አዳመጠና አይ በጣም ጥሩ እሺ አለ። ከዛ አሁን ለመሆኑ አባይ መነሻውን አገኛችሁ? ገባሮቹን በሙሉ አነሳችሁ? አባይ እንዴት ነው ወዴት ነው የሚሄደው? ወደ ሱዳን ሱዳን ሲሄድ እያጓራ ነው? ዝም ብሎ ነው? ምን ያለ ነው? ምን ይዞ ነው የሚሄደው? ግንድ ይዞ ነው? ጭቃ ይዞ ነው? አይታችሁታል እናንተ ባይናችሁ? ሰው በነገራችሁ ነው አይደለም? አቶ ጳውሎስ በታሪክ ነው አይደለም የምታውቀው? ይሄዱ የሚጋቡበትን ቦታ ላይ አያችሁትም? መልስ የለም። በኋላ ሰውየው ራሱ እንዲህንማ እንግዲህ ጎዶሎ ታሪክ ልታደርጉት ነው፣ ምክንያቱም ሌላ ሰው የሰራውን ፊልም ልትደባልቁ ነው፣ አባይ እንደዚህ ይገባል ሱዳን ብላችሁ እናንተ ግን ሲል ድንጋጤ መጣ። ከዛ በኋላ አይ እንግዲህ እንሰራለን ተባለ ሲባል ሾፌሩ ብሩ ማሞ ይባላል፣ መኪናው እንትን ጋዝ የለኝም አለ፣ ነዳጅ የለኝም አለ። ነዳጅ የለኝም ሲል አስተዳዳሪ እኔ ሰጣቸዋለሁ አለ። በደስታ ተባለ። ጋሽ ጳውሎስ ጠየቀን ሁላችንንም፣ እንዴት ነው ጎበዝ ሲል ረን ሄዳለን ተባለ። ሁላችን ባንደር ረን ሄዳለን ተባለ። ከዛ እሺ ተባለና በዚህ ስንቋጭ እነ ፕሮፌሰር ታደሰ ታምራትም እዚህ አሉ እዛ ሀገር የሚኖሩ ሰው ትልቅ ባላባት የሳቸውን ታሪክ ለማጥራት የአራተኛ ዓመት ዩኒቨርሲቲ ተማሪዎችን ይዞ መጥቷል እና እዚህ ነው ያለው እና ለመሄድ ይፈልጋሉ አብራችሁ ብትሄዱ በደስታ አለ እሺ ተባለ ከዛ ጠዋት ተቃጠረን እንዲያውም የሚመራችሁ ሰው ይሰጣቸዋል ተባልንና ከሰውየው ጋር ተሰነባብተን ሄድን።
እነ ኤልያስ ነታደሰ በዚህ አይነት የአባይ ጉዟቸውን ቀጥለው አባይ ሱዳን ገብቶ እንዴት እንደሚቀላቀል እዛ ካለው ወንዝ ጋራ አይተውና ተመልክተው መመለሳቸውን አጫውተውናል።
ሲሄድ ነው አባይ ኮቲ ወደ ሱዳን እንደዚህ ሲሄድ ቆሮ በቃ በታንኳው ተሻግረን ነው እንዴ ቆርጠን ተሻግረን ሱዳን ገብተን ሱዳን ኮ ገብተን ቆሪ
መጣን
እዛውስ ገብተን እዛ ዙሪያው እንደዛ 2 ኪሎ ሜትር እንደዛ ገብተን በዛ ተመልሰን ይመጣል። ስንሄድ ግን ካያው ከምኑ ከከብቱ ከሰው ከንጨቱ ከህሉ ጋር ከምኑ ጋራ አንድ ላይ ሁሉም አንድ ላይ ነው የሚት ትልቅ ታንኳር እኮ ትልቅ እነሱ የሰሩት ካኑ ነው የሚባለው እንግሊዝኛ በጣም ትልቅ ነው በጣም ትልቅ ነውና በዛ ነው ተሻግረን ሄደን እዛ ቆይተን አካባቢውን ሁሉ ኤልያስ በደንብ አርጓን ስቶት ምን ብሎ የተመለሰው እንደዛ አድርገን።
አመሰግናለሁ የሬዲዮ መጽሔት ተከታታዮች። ይሄ እንግዲህ ዛሬው የአባይ የመጀመሪያው ክፍል የመጨረሻ ዝግጅታችን ነው። ሁለተኛው ክፍል ቀጥላል ማለት ነው። በውሃ ላይ ጥናት ሲያደርጉ ቆይተው የዶክትሬት ዲግሪያቸውን ለማግኘት የኢትዮጵያ ንጉሠ ነገሥት መንግስትን ጠይቀው ስለተከለከሉ አንድ ኢትዮጵያዊ ታሪክ እሱንም ጨምረን፣ በሌላ በኩል ደግሞ የዘወትር የፕሮግራማችን ተከታታይ አስራደ የፈረንሳዩ ሌሎች ወንዞች ሁሉ ወደ ታች ሲፈሱ አባይ ግን ወደ ላይ ነው የሚፈሰው ስላሉ፣ በእርግጥ አባይ ወደ ላይ ነው እንደሚፈሰው? በዚህም ዙሪያ አንድ የውሃ ባለሙያ አነጋግረናልና በእነዚህ ጉዳዮች ላይ እንወያያለን። በዚህ ዝግጅቴ የካሜራውን እውቅ ባለሙያ ኤልያስ ብሩንና የቴሌቪዥን የመድረክ ዝግጅቶችን በመምራት የልዩ ልዩ ብሔረሰብ ጨዋታዎችን፣ የቴሌቪዥን ድራማዎችን፣ ሌሎችንም የመዝናኛ ፕሮግራሞችንና ዝግጅቶችን በማቅረብ በተለይም ይህንን የአባይ ፕሮግራም ከመነሻው እስከ መድረሻው የፕሮግራሙ ዳይሬክተር ሆኖ በመምራት የሰራውን አቶ ታደሰ ተስፋዬን አመሰግናለሁ። በሚቀጥለው 15 ቀን እንገናኝ። እንግዲህ
ወደ አድማጮች ገጽ እንሻገር።
አዲሱ ገጣሚው እንደፈራው ሰው በግጥም መነጋገር የጀመረ ይመስላል። በእውቀቱ ሲይምን ማንሳቴ ነው። በአንድ ሐሳቡን ልትረካው ያገሩ ሰው ሁሉ በንጉስ ትዛዝ በግጥም መነጋገር ያዘ ይለናል።
እና ሜራዲዮ መጽሔት ታዳሚዎቻችን ርዕስ ባልሰጣቸው መደብቶች በዚሁ እብስ
ሳምሶን ደምሴ ከዋሽንግተን ዲሲ አጎራባች ያደረሰንን እናስቀድም።
ይሉኝታ ቤት ዘመን ዘመነ ቡትቶ አዳፋ ገላውን በአዲስ ጨርቅ ተፋፍቶ
ታድሻለሁ ይላል ፍራሽ በያመቱ ካልጋ ለመውረድ እስከ ለተሞቱ።
ደረጃ ኃይሉ የተባለው አድማጫችን ደግሞ ከስቶክሆልም ራዲዮ መጽሔት ሲሉ እንዲህ በሚል ስምኝ ቋጥረዋል።
አባትሽ ታለ እናትሽን አንል እናቷን ጠርታ ነው እናትሽ ስትምል።
ይህን ታውቂዋለሽ ብዙ አትጨነቂም አንቺም እንደ እናትሽ አባትሽን አታውቂም።
ይሄ ይሁን ብንል አንቺ እናቱ ነሻል አባቱን የማያውቅ ወንድ ልጅ ወልደሻል።
አድማጮቻችን ሳምሶን እንደምስቴን እና ደረጃ ኃይሉ እናመሰግናለን። አቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን የራዲዮ መጽሔት ዝግጅት በዚሁ ልንቋጭ ነው።
አሁን ይቀረን አሁን የመሰናበቻው ዜማ ነው። ኤቦ ማሩ ያለ ድምጻዊ መስፍን በቀለ ከሚጫወትልን ከዚህ ከምትሰሙት ስልት ጋር እንተዋቸዋለን። ማማዬ ላደግስ ነይና የምትራጅ
የአሜሪካ ድምጽ ራዲዮ አማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ አሁን 4 ሰዓት በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያስተማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው ስርጭታችን መልሰን እስከምንገናኝ
ያስተናገርናችሁ የፕሮግራሙ አዘጋጆች አዲሱ አበበና
አሉላ ከበደ ከፕሮግራም አቀናባሪያችን ንጉሥ ታምሬ ጋር
በዚህ እንሰናበታለን። ሰላም
ደህና ደሩ።
This program has come to you from the Voice of America, Washington.